ዶክተር ዮ ዶክተር ታደለ ባስ መገንዘብ ለውጡ ላይ ያላችሁ አስተያየት ምንድነው? ዶክተር ታደለ
እሺ አመሰግናለሁ። እንግዲህ ምናልባት ይሄ አሁን የተደረገው የብር ለውጥ ዘገየ ቢባል ነው እንጂ አልፈጠነም። በጣም አስፈላጊ ነው እና ምናልባት አሁን መሆኑ ከሚቀር ይሻላል ነው እና ይሄ በተለይ አሁን ደግሞ መደረጉ ብዙ ነገሮች ተያይ የሆኑ ጉዳዮችን ይፈታል የሚል እምነት አለኝ። ምናልባት ቅድምም ከነሱም የተለየ ሀሳብ የለኝም እና እንግዲህ ብዙ ጠቀሜታው በጣም ዘርፈ ብዙ ነው። አንዱና ዋናው ቅድም እንደተባለው በኢኮኖሚው በስተጀርባ ሆኖ የሚሽከረከረውን ገንዘብ ስርዓት፣ መደበኛ ስርዓት ውስጥ ሊያስገባው ይችላል። አንዱ ሰው ሌላ ደግሞ ይሄ ሀሰተኛ ብሮችን የተሰራጩ ብሮችን እነሱም ደግሞ ከዚህ ከገባ ውጭ ሊያደርጋቸው ይችላል። በሌላ መልኩ ደግሞ ይሄን የፋይናንስ ተደራሽነትን ይጨምራል። ምክንያቱም ብዙ ሰዎች ወደ ባንክ ይዞ ስለሚመጡ የባንክ ሂሳብ ስለሚከፍቱ በባንክ ተጠቃሚውን ህብረተሰብ በከፍተኛ ሁኔታ ሊያሳድገው ይችላል ተብሎ ይታመናል እና ይሄ ደግሞ ተጨምሮ ሁሉም ሰው ወደ ባንክ ሲመጣ ያስቀምጠውን ከቤቱ የሚያስቀምጠው ወደ ባንክ ሲያመጣ በባንክ የሚቀመጠው ይከፍ ይላል። ቁጠባን በዛው ልክ ሊያድግ ይችላል። ይህ ደግሞ በመካከለኛና በረጅም ጊዜ የሚያስቅማል። አሁን የቅድም ያሉ የጠቀስኳቸው አሁን በአጭር ጊዜ የሚገኙ ናቸው። በባንክ የሚቀመጠው ገንዘብ ያድጋል፣ በዛም ተያይዞ ቁጠባን በዛው ልክ ሊነቃቃ ይችላል። በመካከለኛና በረጅም ጊዜ ግን ይሄ ነገር ባንኮች በቂ ገንዘብ ስለሚኖራቸው በፊት የገንዘብ ረሃብ ነበረባቸው እና ያንን ነገር አሁን ይሄ ጥሩ አጋጣሚ ነው ለባንኮቹ ለኢንቨስትመንት ለሚውል የሚል ነገር የሚውል ብድር ያገኛሉ፣ አቅም ይኖራቸዋል፣ ኢንቨስትመንት ሊያበረታታ ይችላል በመካከለኛ እና በረጅም ጊዜ። ስለዚህ ይሄ ነገር ለአጠቃላይ ኢኮኖሚው የሚያመጣው እድምታ በጣም ትልቅ ወይም ጥቅም የጎላ ነው ማለት ነው። እንደዚህ ሆኖ ግን ምናልባት በአፈጻጸም ደረጃ ላይ ጥንቃቄ ያስፈልጋል። እነዚያን ቅድም የተባሉትን ጥቅሞች ለማግኘት ብሔራዊ ባንክ ያወጣቸው ሁለት መጀመሪያ ላይ የወጡ አንድ ሁለት መመሪያዎች አሉ። አንደኛ 1.5 ሚሊዮን ብር በላይ ማስቀመጥ አይቻልም የተባለው በካሽ ማለት ነው። ዋና ቅድመ ሁኔታ ነው። ለዚህ በተለይ ህገ ወጥ የሆነ ገንዘብ የማስቀረጥ ያግዛል። ሌሎችም መመሪያዎች አሉ ይህን አጋዥ ለማወቅ፣ እነሱን በአግባቡ ተግባራዊ ማድረግ ነው። ክትትል ያስፈልጋል ይህን ለማወቅ። ሁለተኛ ምናልባት የተሰጠው ጊዜ ግን ትንሽ ስጋት አለ። ሶስት ወር አንድ ወር እንዲሆን ስጋት አለ እና ይሄ በአጭር ጊዜ ውስጥ ይሄ ነገር ቶሎ ተቀይሮ ቢያልቅ የተባሉትን ጥቅሞች ለማግኘት ያግዛል። እዛ በተረፈ ግን አሁን እሰየው የሚያስፈልግ የተወሰደ እርምጃ ምናልባትም በተነሱ አስተያየት መስጠት ይችላሉ። ቀደም ባሉት ነው ሁለት ነገሮች ናቸው። አዎ ቀደም ከዚህ ከገንዘብ ቅያሬው በፊት የተነሱ ሁለት ጉዳዮች ነበሩ። ምናልባት አንደኛው የገቢ እቃዎችን በአገር ውስጥ መተካት የሚለው ነገር ትልቅ ሁላችንም የሚያስማማ ጉዳይ ነው እና ጥቅሙም የጎላ ነው። እዚህ ጋር ተያይዞ ግን አንድ ነገር ስጋቴ ምንድን ነው፣ ምናልባት ይሄ ነገር በቅደም ተከተል ቢሆን አሁን እነዚህ የምግብ ግታዎችን ሀገር ስናመጣ ሲባል እስከ መቼ ነው? ከዛ ቀጥሎ ስናቸው ሀገር ስንተካቸው እና ይሄ በቅደም ተከተል የመተካት ሁኔታ በግልጽ ቢቀመጥ በቅድ ቢቀመጥ የሚል ነገር ነው። እሱን ስላለ የሆነው እስካሁን ድረስ እና ምናልባት በዚህ ላይ እንዲው ተቸክፍ እንዳቀር የቀያየርነብን ይሄድ ሀገር ውስጥ የሚተክትን ምርቶች። ሁለተኛው ከዚህ ከአነስተኛና መካከለኛ ድርጅቶች ጋር ተያይዞ የተነሳው ነው። እነዚህ እንግዲህ የሀገራችን ከፍተኛ የሆነ የስራ አጥ ቁጥር አለበትና ይህ ስራ አጥ ችግር ለመጥረፍ አይነተኛ መሳሪያ ከፍተኛ መካከለኛ ድርጅቶች ናቸው። ፋይናንስ በማቅረብ ብቻ ችግሩ አይፈታም። ስለዚህ ይህንን ተቋማዊ አደረጃጀት ያስፈልጋቸዋል። ፋይናንስ ያስፈልጋል፣ ግን ከዛ በተረፈ ተጨማሪ ተቋማዊ አደረጃጀት ያስፈልጋቸዋል። እነዚህ አነስተኛና መካከለኛ ድርጅቶች ገንዘብ ይኖራቸውም ክህሎት ላይኖራቸው ይችላል፣ አይዲያ ላይኖራቸው ይችላል። ያንን ተቋም ከፌዴራል እስከ ክልል ድረስ እስከ ወረዳ ድረስ ያስፈልጋል ይሄ ነገር እና የተናበበ ስርዓት መዘርጋት ያስፈልጋል እና ፋይናንሱና እነዚህ ይሄ ተቋም አብረው ተቀናጅቶ ቢሰሩበት አግባብ ቢፈጠር የቅንጅት ስራ ቢሆን ፋይናንሱ ስላቀረበ ብቻ ይሄ ይፋፋሉ ማለት አይቻልም እና ቅንጅታዊ አሰራር ይጎለዋል። አሁንም ቢሆን የተለያዩ መስሪያ ቤቶች አሉ የተፈጠሩ የስራ ፈጠራ ተብሎ እሱ መደበላለቅ አለ እና አንድ ወጥ እንዲሆን ምናልባት መንግስት በዚህ ላይ ቢታሰብበት የሚል ነው። አመሰግናለሁ።
ወደዚህ ወደ ገንዘብ ቀየራው ላይ እንመለስና አንዳፍታ እንግዲህ በገንዘብ ለውጡ ላይ አስፈላጊነቱ ላይ ብዙ ተቃውሞ ያለ አይመስልም እስካሁን ባለው ሁኔታ ግን ጠቅላይ ሚኒስትሩ አጠንክረው የተናገሩትን ያህል ስለ ለውጡ እና ስላፈጻጸሙ ያን ያህልም ትንሽ የተወሳሰበ ነገር ያለ ይመስላልና ህገወጥ ገንዘቦች አሰባሰብ ላይ በቁጥጥር ስር ማዋሉ ለዝርፊያ የሚያመች ክፍተት ፈጥሯል የሚል ስጋት እንዲሁ በማህበራዊ ሚዲያዎችም በተለያዩ ሚዲያዎችም ሲንጸባረቅ ይታያል። መጠኑም ላይ እንደዚሁ ትንሽ ግራ መጋባት ያለ ይመስላልና እዚህ ላይ ይሄንን ነገር መንግስት አስተውሏል? እስቲ ዶክተር ኢዮብ ተካልኝ ወደርሶ ለመልሶ አይን ጥያቄና የህብረተሰቡ ውስጥ የፈጠረው ነው።
ጥሩት ላይ ነው ትክክል ነው። ይሄ ስራ በጣም ከባድ ስራ ስለሆነ አንድ ቀን ብቻ ሳይሆን በየጊዜው የሚደረጉ መግለጫዎች ኮሙኒኬሽንስ መጥራት ያለበት ነገር ነው። አሁን ያነሳው ክፍተት በመንግስት በኩል ሴንስ መደረጉ ትናንትና የብሔራዊ ባንክ እና የገንዘብ ሚኒስትሩ በጋራ ሆነው ዝርዝር በደረጃቸው ማሪ ማብራሪያ አቅርበዋል። ክቡር ጠቅላይ ሚኒስትሩ በጣም አጥኖት ሰጥተው እንዳስቀመጡት ከ1.5 ሚሊዮን ብር በላይ በእጃቸው የያዙ እና እንዲሁም ደግሞ ከውጭ ከቦርደር የሚመጣ ማንኛውም መጠን ይሁን ከተፈቀደበት ውጭ ያለ ከቦርደር የሚመጣ ሀብት መያዝ እንዳለበት ይህንን እያንዳንዱ ጸጥታ የደህንነት አስፈጻሚ ተቋም ሊሰራበት እንደሚገባ ነው ያስቀመጡት። ነገር ግን የኢምፕሊመንቴሽኑን በተመለከተ ክላሪቲ እንዲኖረው አሁን በደም ካሪፋሪ የሆነ ነገር ምንድን ነው? ለእያንዳንዱ የደህንነት ተቋም ማጠናከሪያ ሲባል ለተቋሙ ነው፣ ለተቋማት ማጠናከሪያ ነው። ለዚህም እንዲረዳ በገንዘብ ሚኒስቴር በኩል አንድ የሴንትራል ኳት አካውንት ተከፍቷል። ስለዚህ የትኛው የደህንነት ተቋም ውስጥ የሚሰሩ ሰራተኞች ከተቀመጠው በደንብ በላይ የሆነውን ገንዘብ ሲያገኙ ወደዚህ አካውንት በሚያስገቡት ያ ደግሞ ለተቋማቱ መደገፊያ ይሆናል ተብሎ የተቀመጠው ማለት ነው። ከዚህ አንጻር አንደኛ በሀገር ውስጥ ያው የተቀመጠ ብሔራዊ ባንክ ያወጣው መመሪያ አለ። በቀን መውጣት የሚቻልበት አማውንት ይታወቃል፣ 200 ሺ ነው። በአንድ ጊዜ ደግሞ ከ1.5 ሚሊዮን ብር በላይ ካሽ ነው። ይሄ ቀድሞ የወጣ ነው እንደምታውቀው። በተልኩም እነዚህ ፖሊሶች ቀድሞ ስራ ላይ ያሉ ፖሊሶች ናቸው። ስለዚህ ሳለ ይህንን ፖሊስ ተግባራዊ ያላደረገ ከዚህ በላይ ገንዘብ ይዞ የተቀመጠ ሰው ህገወጥ አክቲቪቲ ውስጥ ነው ያለው ማለት ነው። ይህን በጥንቃቄ መተግበር ያስፈልጋል። የጸጥታ ተቋማትም ይህንን አሁን ተገንዝበው እያንዳንዱ የፖሊስ መከላከያ አባል በየአግባብ እንዲተገበር አቅጣጫ ተቀምጧል። እንግዲህ ማህበራዊ ሚዲያ ላይ የነበሩ ብዥታዎች ነበሩ ያልከውን ሴንስ ማድረግ መንግስት በኩል ክላሪቲ እንዲፈጠር የፖሊሱን ኢንቴንሽን ማህበረሰብ ሰርቷል። በቀጣይነት ይሰራል። ይሄ በአንድ ቀን ሊቆም ሳይሆን ብዙ ጊዜ እየወጣን ያሉ ችግሮችን በመናበብ በነገራችን ላይ ኤቭሪዴ የባንክ ፕሬዚዳንቶች እና የብሔራዊ ባንክ ልዩ ይገናኛሉ። በቦርድ ደረጃ ደግሞ የብሔራዊ ባንክ ቦርድ አባላትም እንገናኛለን። ምሪቱ ሲቤት ይህን ስላይበት ምክንያት ይሄ ስራ በከፍተኛ ጥንቃቄ እና የኃላፊነት መራስ ያለበት ነው። ስለዚህ ብዥታዎች እየቀሩ ይመስለኛል። ካልጠሩም በተከታታይ የምናጠራቸው ይሆናል ማለት ነው።
እሺ፣ አሁንም ከእርሶ ጋር እንቆይና በሌላ ጉዳይ ደግሞ በኢኮኖሚ ውስጥ የመንግስትን የባለቤትነት ድርሻ በመቀነስ የግል ባለቤትነት ተሳትፎን በመጨመር ረገድ በመንግስት የተገቡ ቃሎችና በዚያውም ልክ የተሰነዘሩም ስጋቶች ነበሩ፣ አሁንም አሉ። በተለይ ዋና ዋና የኢኮኖሚ አውታሮች እንደ ቴሌኮሙኒኬሽን ዘርፍ ያሉትን በሚመለከት እየተደረጉ ያሉ ነገሮች ምን ደረጃ ላይ ደርሰዋል? ከዓለም አቀፉ የፋይናንስ ተቋማት የገንዘብ ድጋፍ ሲገኝ እንግዲህ አብረው የሚመጡ ግዴታዎች አሉ። እሱን በማሟላት ረገድ አለመስማማት መኖሩ በአገሪቱ ታሪክ የኖረ ክስተት ነው። በሌሎችም አገሮች የሚታይ ነገር ነው። ይሄ አሁንም በዚያ መንገድ የቀጠለ ነው። ያለው ሁኔታ ምን ይመስላል? እንግዲህ ሰሞኑን ከዓለም ባንክ ጋር ተፈጠረ እየተባለ የሚነገር ነገር አለና ከዚህ ጋር ግንኙነት አለው? እስቲ አያይዘው ቢመልሱልኝ ዶክተር ኢዮብ ተካልኝ።
እሺ፣ አመሰግናለሁ። እንደኛ አጠቃላይ በተለይ የመንግስት የባለቤትነት ድርሻ በመቀነስ ወይም የግሉ ተሳትፎ መጨመር ረገድ ያነሳውን ጥያቄ የፖሊሲው ራሽናል በደንብ መረዳት ጠቃሚ ይመስለኛል። ይሄ ከሀገር በቀል ኢኮኖሚ ማሻሻያ ውስጥ አንድ በጣም ኢምፖርታንት አካል ነው። ቅድም ዶክተር ኢዮብ ተስፋዬ ሲያነሳ የነበረው የመንግስት ልማት ድርጅቶች የያዙ ዕዳ እሱ የፋይናንስ ስርዓቱን ሊያናጋ የሚችል ነበር ብለዋል። ፋክተኛ ግንበለው ከዚያም በላይ ነው። ፋይናንስ ስርዓቱን ማናገር ብቻ ሳይሆን ሀገር ሊያፈርስ የሚችል ሲሪየስ ችግር የመረባቸው ተቋማት ናቸው። ስለዚህ ተቋማት ሪፎርም ማድረግ ለዚህ ተቋማት ወደ መስመር ማስገባት ያለባቸው ጉዳይ ማስተካከል ለነገምት ትረጉ ያለ በጣም በጣም አንገብጋቢ የሆነ ስራ ነው። ከዚህ አንጻር በተቃላይ የፖሊሲ አጣጫው ምንድነው? የመንግስት ለፖሊሶችን ሪፎርም ማድረግ እንደምንናየው ጥሩ ነው። ይሄን የተቋማቱን በተቃላይ ኤፊሺንሲ የፋይናንስ አቋማቸውን እንዲህ ያለባቸው መዋቅራዊ ችግሮችን ለመፍታት ለምሳሌ የሎጂስቲክስ ዘርፉን ብታይ የተከተለው አቅጣጫ የግድ ካንታይዝ ማድረግ ሳይሆን ዘርፉን መክፈት ነው። ዘረቀደም የመገንባት ሎጂስቲክስ ዘርፉ ላይ በተለያየ ክፍሎች ተወዳዳሪ የመገንባት ዘርፉን የማዘመን ሳይ የተከተለው አቅጣጫው ይለያያል። እንደ ዘርፉ ኢነርጂ ላይ ለምሳሌ መንግስት ብቻውን ኢንቨስት ማድረግ ስለማይችል ሌሎች የፋይናንስ ሚራሊስ የሚከተል ክትዚህ የምንለው ኦሪጂናል ላይ ትልቁ አቅጣጫ ነው። የመንግስትና የግል ዘርፍ አጋርነት ማለት የሌሎች ደግሞ ፕራይቬታይዝ የሚሆኑ ስኳር ፕሮጀክቶች ተዘጋጅ ይሆናሉ። ቴሌኮም ፕራይቬታይዝ ብቻ ለም ሆነ ቴሌኮም ስክርም አጠቃላይ አቅጣጫው ዘርፉ የዲጂታል ኢኮኖሚ መገንባት እንዲያግዘን ያን በኩል ቴሌኮም ተራሪ ሊቀጥል ራሱን አሻሽሎ እንዲም ተጨማሪ አጋር አግኝቶ ያ በኩል ደግሞ ሁለት ሌሎች ተዋናዮች ተጨምረው አጠቃላይ የዲጂታል ኢኮኖሚን የመገንባት እና ተቋማቱን ሪፎርም ማድረግ አካል ተደርጎ ሊታይ ይጠቃል ነው ማለት ሙሉ ስዕሉ እንድናገኝ ማለት ነው። በእነዚህ ጉዳዮች ላይ ከልማት አጋሮች ጋር ምንም የሀሳብ ልዩነትም ጥቅል የለም። የእኛ ሪፎርም ነው ይሄ። እንደ በሀገር በቀል ኢኮኖሚ ማሻሻያው አንዳንድ ሪፎርም በነገራችን ላይ ኢቨን የኢህአዴግ ስራ አስፈጻሚ እያለ የተወሰኑም አለ። የቆዩ ሪፎርም ስራዎች ናቸው። ይህ ሰው ስለቆዩ ነው እየደረሱት እንጂ እና የሀሳብ ልዩነትም የለም። ኢንፋክት አንዳንድ ነገሮች ላይ እንዲያግዙን የቴክኒካል የፋይናንስ ድጋፍ እንዲያደርጉልን እንጠይቃቸዋለን፣ ያግዙናል። ከዚህ ውጭ ኢንፋክት ካለስላለኝ ያው ስራ በጥሮ ስለመራው እና እንደሚያጣላን ተፈልገው ስለ ተደረገም እንደም ጥናት ለምሳሌ ኮሚሽን አድርገን ኤክስፐርቶቹ በጣም ጥራት የወረደ ጥናት ያመጡ ወይም ደግሞ ሲዘገዩ ብዙ ገልጣላለን። የሚያስጋጫው ምንም ስራ ላይ የሚያፈልግነው ቴስት ፎርማሌ ደግሞ አላገዛችሁንም ብለን እንጂ ከተቋማቱ በኩል የሚመጣ ይቻላ ያለ ይሄ ማለት ከተቋማቱ ጋር የማያዛቡ ነገሮች ወይነት አለማሉ ባለባን ጋር ከአይነት ጋር እንደማለ ነገር እንዳልከው በተለያዩ ፖሊሲ ጉዳዮች ላይ እንከራከራለን፣ ያሳይበታለን። ለምሳሌ የፋይናንስ ዘርፉ ዛሬም መከፈት አለበት ለግሉ ዘርፍ ያሉ አይ አሁንም የምንለው ምክንያቱም አሁን ባለበት ሁኔታ የኢትዮጵያ ፋይናንስ ተቋማት እንዲጠናከር ስለሚፈልግ ማለት ነው። ወይም በውጭ ምንዛሪ ተብሎ ዛሬ ማታ ሆኖ ወደ ገበያ መሄድ አለበት ያሉ አይ ስለሚነሳይልን እኛ አጠቃላይ ሙሉ ሪፎርም የምናደርገው ሙያ አካባቢና የዘርፍ ችግሮችን ካልፈታን አሁንም እንላለን። ይህ ይለያል ነው መልስ ያለ ነው። ደረጃ እንግዲህ ኦቨርሬትድ እነዚህ ተቋማት ላይ አንተ ከግቃ የራስን ኢኮኖሚ ታወቅ ኢንፋክት አንዳንድ ነገር ላይ የተሻለ ነገር አገኘ ነው መስልን ገር ነ ሀያቸው ኤክስፐርቶች ነው ከውጭ ከሚሄዱ ኤክስፐርቶች ላይ ከፋይናንስ ዘርፍ ይታየ ጉዞ የሰራበት ነው። አሁን አንድ አማካሪ ተሱ የተሻለ ያውቃል ብለህ ብትል ዘርፎች ያለውን ጥርቅ ነገር ከደይተ ካደለ የተሻለ ያውቃል ብለህ ብትል ስህተት ነው። ስለዚህ እንትን ኦቨሬት እናደርጋቸዋለን ያላቸው ኢንፍሉዌንስ በአግባቡ ቢወጡ ይህ ማለት ከቴክስቡክ ቴክስቡክ ሰዎች የምንለው ከመጽሐፍ ላይ ተወሰደ አንድ መፍትሄ ቁጥር መፍትሄ የመጠው ኢትዮጵያዎች ይሰራል ብለው አያነሱ ያካፍሩ ማለት ነው። ይህንን አስረግተ ነገር አሁን ማጠቃሚ ነው የሚሆነው። ከዓለም ባንክ ጋር ምንም ችግር የለበትም። ሰሞኑን የምሰማው ነገር ከገቢ ጋር የተገናኘ ነው። የአሜሪካ መንግስት አሁን እንደምታውቀው በድርጅቱ ጋር በተገናኘ ኢትዮጵያ ላከል ሄዳለች ስምምነት አልተቀበለችም የሚል ቅሬታ አላቸው። እኛ ይህ የሳንተ ቅሬታ ነው የምንለው። እኛ ከማንም ጋር በጋራ ተነጋግሮ የመስራት ችግር የለብንም። ነገር ግን ይህም ከዚህ ጋር ተገናኝቶ ሚስአንደርስታንዲንግ የምንለውን ስለፈጠረ የአሜሪካ መንግስት አንዳንድ ምንትሮችን ቀንሰናል ብለዋል። ከዚህ ጋር ተያይዘው ተጽዕኖ አለ የሚል አስተላለፋሉ። እኔ አግባብ አይመስለኝም። አሜሪካ መንግስት ነው የሚለው የበለጠ ነው የስቱዲዮ ታጣጫ ክክል አይደለም። ግን እንዳየኸው ህዳሴን ከመገጠብ ቀጥሎ ከመስራት የሚያቆመን አይደለም። ስለዚህ ደረጃ ነው የተቋማቱን እና የአጋሮችን ተጽዕኖ ነው።
እንግዲህ ሄዶ ሄዶ ይሁሉ የሚደረገው ለኢኮኖሚው እድገት ነው። ኢኮኖሚው ላለፉት 12 ምናልባትም ከዚያም በላይ አመታት ያለማቋረጥ ማደጉን እየሰማን ነው። አሁንም መጠኑ ይነስ ያከራክር እንጂ እድገቱ አለመቋረጡ ነው የሚነገረው። በሌላ በኩል የኢትዮጵያ ኢኮኖሚ እድገቶች ከስራ ፈጠራ ጋር ያልተያያዙ ናቸው የሚልም ትችት ይቀርባል። ጠቅላይ ሚኒስትሩም ደግሞ ሰሞኑን ብዙ ጊዜ ስለ ስራ ፈጠራ አይወራም እንጂ ለበርካቶች ስራ ፈጥረናል የሚል ነገር አንስተዋል። ኢኮኖሚው ስራ ፈጣሪ እንዲሆን በማድረግ ረገድ አዲስና ልዩ የትኩረት አቅጣጫ አለ። የፋይናንስ ስርዓት ውስጥ እዚህ ውስጥ የሚጫወተው ድርሻ እንዴት ይገልጹታል? አሁን ለሰው ነው ዶክተር ዮፍ ተካልኝ።
አዎ ይሄ እንግዲህ እንዳልነው ነው ለኢኮኖሚ እድገት አንድ ለሚያስጠይ ነገር ልንገር ያለው ወንድሜ ጂዲፒ በዚህ በጣም አደገ ምናምን ስንል ድሮ ነው መጠና መቼ ነው ይሄ ጂዲፒ እድገት ነው ኬስ ውስጥ የሚገባው እያለ ይቀልዳል ታናሽም ተማሪ እያለ እና የኢኮኖሚ እድገት ትራንስሌትድ የሚሆነው ትርጉም የሚኖረው የሰዎች ህይወት ላይ ለውጥ ሊያመጣ ሲችል፣ አንዱ ደግሞ ስራ በጣም ኢምፖርታንት እንድገጠር ነው። ስራ የተወ ተከተሎች ስራ ወይም ስራ መፍጠር የሚችልበት ግዛት ሲፈጠር ማለት ነው። ከዚህ አንጻር ስራ አልፈጠረም ኢኮኖሚ የሚለው ቲንክ ሰዓት ትንተና ነው። ስራ ፈጠራ ፈሊንግ አጀንዳ በጣም የመጀመሪያ ጊዜ ሜንስ እንዲሆነው በእነዚህ የሪፎርም ዘመናት ነው። አሁን እኮ የስራ ፈጠራ ኮሚሽን አለ። የስራ ፈጠራ ኮሚሽን ስራው ምንድን ነው? ራሱ ስራ ይፈጥር ነው። በእያንዳንዱ የልማት ፕሮግራም ውስጥ በዘርፎችም እና በልማት አጋሮችም በክልሎችም ፌደራል የሚሰሩ ስራዎች ውስጥ የስራ ፈጠራ እይታ ሜን ፊልድ እንዲሆን የማድረግ ስራ ነው የሚሰራው። ይሄ ጊዜያዊና ቋሚ ጨምሮ ከሶስት ሚሊዮን በላይ ስራ መፍጠር ያስቻላል። በምሳሌ ላስረዳ። ለምሳሌ የቆላ ስንዴ ስንል አፕሮቹ ከዚህ በፊቱ የግድ ከህንድ የሚመጣ አንድ ኢንቨስተር እንዲሰራ አይደለም ሀሳቡ። ኢንፋክት አሁን አፋር፣ ሶማሌ፣ ደቡብ ያሉ የአዳዲስ የእርሻ ፍሬዎችን ብታይ ወጣቶች አሉ። እንግዲህ የአካባቢ ወጣቶች አንድ ላይ ከረራቸው አስፈላጊ የሆነ ፋይናንስ እና የቴክኒክ ድጋፍ አግኝተው ወደ ስራ እንዲገቡ ነው እየተደረገ ያለው። የሌሎች ዛፎች አሁን ሆርቲካልቸር ላይ ስትመጣ ወጣቱ የተደራጀ ወሳ እየገባ ነው ያለው። ሌላ በኩል ደግሞ በጣም ሲግኒፊካንት የሆነ ኢኮኖሚ አክቲቪቲ አለ ኢትዮጵያ ውስጥ። ለአመታት ቃል ተገብተው የቆዩ ፕሮጀክቶች እንዲያልቁ እየተደረገ ነው። ኮንስትራክሽን ዘርፍን ብታይ ለጂቲፊቱ ቃል ተገብተው ነዋንምቱም ያላለቁ የመንገድ ፕሮጀክቶች በሙሉ ወደ ስራ ያገቡበት አመት ነው ይህ አመት ላይ ያለፈው አመት አጋማሽ። ይህ ሁሉ አዲስ የስራ እድል እየፈጠረ ነው። በኮቪድ ውስጥ ሆነን ግብርና ላይ ማኑፋክቸሪንግ ላይ ለምሳሌ ኢምፖርት ሰብስቲት የሚያደርገው ኢንዱስትሪ ወይም ሪፐርፐዝድ የሆነ በኮቪድ ጊዜ ራሱ አስፈላጊ የሆኑ ኤክስቴንሽን ግድ ውስጥ እንዲያልፍ ያደረገ ኢንዱስትሪ ስራ እየፈጠረ ነው ያለው ማለት ነው። የስራ ፈጠራ በጣም ሚኒንግፉል ፕሮግረስ አለው። ግን በቂ ነው አይደለም። ምክንያቱም በጣም በጣም ብዙ ባክሎግ አለን። በጣም ብዙ ስራ የሚጠይቅ ወጣት አለ። ያስተማረ በርካታ ወጣት አለ። ስለዚህ ከዚህ አንጻር ስራው ተጀመረ እንጂ በጣም በጣም ብዙ ስራ እንደሚፈልግ ማንሳት ጠቃሚ ነው የሚሆነው። ለዚህ ነው አጠቃላይ የሪፎርም ዳይሬክሽናችን እንግዲህ ጄኔራልም ስፔሲፊክ ነው የሚለው። ጄኔራል ማለት ምንድን ነው? አጠቃላይ የኢኮኖሚ እይታ ድራቡን ብንቀይረው ፕራይቬት ሴክተሩ ሀሳብ የሚያመነጭበት ስራ ውስጥ የሚገባበት የኢኮኖሚ ጋር ከፈጠረን መንግስት ብቻውን ስራ ፈጥሮ አይጨርስም። በነገራችን ላይ ስራ መፍጠር የመንግስት ስራ አይደለም። ስራ ለመፍጠር የሚያስችል ድባብ ይፈጥራል እንጂ መንግስት ብቻውን ስራ ፈጥሮ አይጨርስም። በየትኛው ነገር ትልቁ ስራ ፈጣሪ የፕራይቬት ሴክተር ስለሆነ ማለት ነው። ከዚህ አንጻር እንትን አስራ አንደኛ የተገኘ ውጤት አሳንሰን ባናወጡ ነው የሚል ሀሳብ፣ ሁለተኛ ግን ያለውን ችግርም ባናሳንሰ በጣም ብዙ ስራ ይጠይቀናል። ሁሉም ግን ፎከስ ሆነ በክላሪቲ ኦፍ አርቲክልቶት ኢኮኖሚ ውስጥ ያለውን አቅም የሚያስብ አውቆ ወደ ስራ ከገባ ለሁሉም የሚቀርፍ የኢኮኖሚ እድል ማምጣት ይቻላል የሚል ሀሳብ አለው።
ስራ ፈጠራው ጉዳይ በቂ ነው አይደለም ብቻም ሳይሆን ላለው ፖለቲካ ሁኔታ መወሳሰብ አንዱ አስተዋጽኦ ከሚያደርጉት ነገሮች ውስጥ የስራ አጥነት ነገር ነው የሚል ነገር ተደጋጋሚ የሚነሳ ነገር ስለሆነ በዛም እንግዲህ ወደፊት በደንብ እንሄድበት ያለን በዚህ ጉዳይ ላይ። ለአሁኑ መንግስት አሁን በኢኮኖሚው ለስኬት እያደረገ ከሚያቀርባቸው ነገሮች መካከል የውጭ ንግድ በ4% ማደጉን ነው። ይህም ከዛሬዎቹ 6 ዓመታት ጋር ሲስተያይ የላቀ እድገት ነው ተብሏል። ያም ሆኖ ብቻ ሳይሆን የእድገት የታየው የዓለም ኢኮኖሚ የተሽመደመደ መሆኑ በተነገረበት በዚሁ የኮሮና ወቅት ነው። እዚህ ላይ ዶክተር ታደለ አስተያየት ምንድን ነው? ከኮሮና ቅድም ጠቀስ አድርገውታል። ከኮሮና ቫይረስ ዜና በተሰማ ሰሞን የነበራችሁ ግምትና አሁን ያለውን የኢኮኖሚ ሁኔታስ ምን ይመስላል? በትንበያችሁ መሰረት ያላችሁት ሆኖ ተገኘ ወይስ የተለየ ሆነ? ስለ ነገውስ ያላችሁ ስጋት ምንድነው?
ይሄ ቀደምም ተከፋሪ ባለው አንደኛው ነገርስ መሰለኝ በጥያቄው አንደኛው የውጭ ንግድ ላይ የሆነ ያነሳው ጉዳይ አለ። ሌላኛው ምናልባት የኢኮኖሚ ፍጥነት ላይ በፊት ኮሮና ሲጀምርና አሁን ያለው ሁኔታ ምን ይመስላል? እነዚህ ሁለት ጥያቄዎች መስኛል ውስጥ ላይ አሉ። ትክክል ነው?
አዎ ነው። እንግዲህ ኮሮናውን ነገር ያነሳውት በዚህ በኮሮናው ሂደት ውስጥ ነው። የዓለም ኢኮኖሚ እንትን ባለበት ሁኔታ ውስጥ ኤክስፖርት ንግዱ እንደምሳሌ የውጭ ንግዱ አድጓል የሚል ነገር ተነስተዋል። እናንተም ብቻ የእናንተ ማህበርም ብቻ ሳይሆን ሌሎችም ባለሙያዎች በወቅቱ ኮሮና በመጣ ጊዜ ያቀረቡት ትንበያ ነበረ። ይሄ አሁን መንግስት የሚለው ከዛ ትንበያ ጋር የሚቃረን ነው የሚመስለውና እናንተም በወቅቱ እርሶም ራስዎ ጭምር የሰጧቸው አስተያየቶች ነበሩና አሁን ላይ ሆነው ሲያዩትና ወደፊት ሲቀጥላል ወይ ይሄ ለምሳሌ ለሚቀጥለው አመት መንግስት ወደ ባልሳሳት ዶክተር ዮብ ተካልኝ ሊያርምኝ ይችላል 3 ቢሊዮን ዶላር ገቢ ለማግኘት ከውጭ ንግዱ ቅድ ያወጣ ይመስለኛል። አሁንም ምናልባት ከዚህኛው አመት ጋር ተመሳሳይ ነው የሚመስለውና እዚህ ላይ አስተያየቶን እንዲሰጡ ይፈልኩት በዚህ መንገድ ነው።
እንዴ ይሄ የውጭ ንግድ አፈጻጸም ከመጀመሪያ ወንዶዶ አላ ከደን ካየ ነው ከመጀመሪያ ድግግና ትራንስፎርሜሽን እቅድ ጀምሮ ወደ ታች ሲወርድ የመጣ ዘርፍ ነው እና በሽታው ብዙ ማላጋገመ ነው። የመጀመሪያው አለ፣ ሁለተኛው የድግግና ትራንስፎርሜሽን እቅድ አለ። በሱም ጋር ምንም እዚህ ግባ የሚባል የኤክስፖርት አፈጻጸም አልነበረ። ስለዚህ በርካታ ምክንያቶች ይቀርባሉ እና ወደዛ ውስጥ አልገባም። አሁን እንግዲህ በዚህ በኮቪድ-19 ውስጥ ሆነን አሁን የተገኘው ምናልባት በፊት ከነበረው ወደ ሁልቁል ሲወርድ የነበረውን አጣምተን አሁን ገና መሻሻል ታይቷል የተባለው ነገር ነው። እንግዲህ ይሄ ምናልባት በርካታ ምክንያቶች ሊሆኑ ይችላሉ። ስለዚህ ምናልባት በየወሩ ከጥር ጀምሮ እስከ ሐምሌ ድረስ ያለውን ብናየው የኤክስፖርት እቃዎች አፈጻጸም ይለያያል። አንዱ ምናልባት ኢትዮጵያ ኢኮኖሚ በዚህ በወረርሽኝ ምክንያት ተዘግቶ ሙሉ በሙሉ ስላልዘጋች አንዱ ምክንያት ሊሆን ይችላል። ሌሎች ሀገሮች ኢትዮጵያን ሲወዳደሯት የነበሩ ሀገሮች በራቸውን ስለዘጉ እና ኤክስፖርት ማድረግ ስላልቻሉ የኤክስፖርት ፕሮጀክት የምንልካቸው አፈጻጸም ደህና ሆኗል። ያጨለማ ባል የሚሉት ሀዞች እሱም የሚያስረዱት ይሄ ማለት ይሄ ጥሩ ዜና ነው። ሌላው ምናልባት ይሄ ግን አሁን በቅርብ ጊዜ የወጡ መረጃዎች እንደሚጠቁሙት ሌሎች ሀገሮች አሁን የኢትዮጵያን አይነት ምርት ወደ ውጭ የሚልኩ ሀገሮች ባሁን ከፍተው አቅርቦት ስለዚህ ይሄ ማለት ነው ይሄ የምንልካቸው ነገሮች በውጭ የውጭ ንግዱ አፈጻጸም የታየው አሁን የታየው አፈጻጸም ዘላቂ አይሆንም። ምክንያቱም መሰረታዊ የሆነ ችግር አልተፈታም። ስለዚህ በዚህ አሁን ያለውን ምናልባት ከዚህ በተሻለ ነው የሚጠበቀው። ይህንን አስጠብቆ መሄድ ከዚህም የበለጠ መሄድ ይጠበቃል እንጂ የክል አሁን የሚያከፍ ያለው አሁን ሌሎች ወደ ውስጥ ስለገቡ አሁን እሱ በቀጣይ የሚታይ ነው የሚሆነው። የኛ ድርሻ ወደታች ሊሄድ ይችላል። እንግዲህ ወደ ሁለተኛው አካባቢ ስመጣ መጀመሪያ አካባቢ ይሄ ኮቪድ-19 መጀመሪያ አካባቢ የተለያዩ ትንበያዎች ወጥተው ነበር። እኛም አውጥተናል፣ የተለያዩ ተቋማት አውጥተዋል። ስለ ኮሮና ቫይረስ አሁንም ቢሆን ማንም የሚያውቀው በእርግጠኝነት ማንም የሚያውቀው እና አሁንም አብረን እየኖርን ነው። እንዲሁም አሁን ያለንበት ሁኔታ ብዙ ሰው በቫይረሱ የተያዘበት ላይ ነው ያለ ነው። በቫይረሱ የሚያዙ ሰው ቁጥር እጅግ በጣም እየጨመረ የመጣበት ሁኔታ ነው ያለው። ሰውም በመጀመሪያ አካባቢ የነበረው ጥንቃቄና አሁን ያለው ላላ የማለት ነገር አለ። ሁሉም አሁን እየተከፈተ ነው። በፊት ያስቀመጥነው ትንበያ ይሄ ወረርሽኝ እንዲያው በአዝጋሚ ሆኖ ቢቀጥል እያዘገመ ቢቀጥል እስካሁን እየሄደ እንዳለው ወይም ደግሞ እንደ ሌሎች ሀገሮች በጣም አስከፊ ሆኖ ቢሆን ብለን የተነበየው ነገር ነበረ። በዚህ በወረርሽኙ ምክንያት ይህን ነገር የሚለውጥ የለም። አሁን በቅርብ ያወጣነው ጥናትም አለ። አሁን እንዲሁም ኢኮኖሚው በኮቪድ ሌሎችም ተጨምረውበታል። ችግሮች ቅድም ያነሳኋቸው ነው። ጠጠዋለ፣ የጎርፉ አለ፣ ያለመረጋጋቱ አለ፣ የግጭቱ አለ እና እነዚህ ብለው ምናልባት እኛ ከሰጠነው ትንበያ ቢያሳንሱት ነው እንጂ ምናልባት የሚያሻሽሉት ነገር አይሆንም። ምናልባት ወደፊት ምናልባት ወደ መካከለኛና ረጅም ጊዜ ያለው ሁኔታ እንግዲህ ይሄም እንደ ሁኔታዎች የሚቀጥል ነው ምናልባት የኮቪድ በጣም አሁንም በዚህ ሁኔታ የሚቀጥል ከሆነ ብዙ ሰው እንደዚሁ እየታመመ ከሄደ ለኢኮኖሚ ማስቸጋሪ የሚሆነው ኢኮኖሚ ነዛ ሊቀደቅመዋል። አንድ ሁለተኛው ቅድም ያልናቸው ነገሮች በተለይ ደግሞ ግጭቶች ለኢንቨስትመንት በጣም ጎታችና ገፊ ስለሆኑ እነሱም ልባት ካልተሰጣቸው በስተቀር እና ዘላቂ የሆነ ልባት ካልተበጀለት ኢኮኖሚውን እኛ ከተነበየው በታች እንዲሁም ሊያሳንሰው ይችላል የሚል ልክታ ነው ያለን በኛ በኩል በእኔ በኩል ይቅርታ።
እሺ እዚህ ላይ ዶክተር ዮብ ተስፋዬ ልጋብዝና ዶክተር ዮብ እስካሁን በዚህ ጉዳይም ላይ ሆነ ከዚህ በፊት ቀደም ባሉት ጉዳዮች ላይ እስካሁን ሊናገሩ አስተያየት ሊሰጡበት የፈለጉት ጉዳይ ካለ ለእርሶ እድል ልስጥና ከሌለ ወደ ዶክተር ዮብ እንሄዳለን።
በተነሱ ጉዳዮች ቶሎ በፍጥነት ብዬ መደረግ ስላለባቸው ነገሮች ላንሳ። አንደኛ ቅድም የዚህ የከረንሲ ኖቱ ለውጥ ላይ የተገፊ ምክንያቶች ተነስተዋል። ህገ ወጥነት፣ የዋጋ ግሽበት፣ የዚህ የብላክ ማርኬት መስፋፋት፣ እነዚህ ነገሮች የዚህ የለውጡ የኖት ለውጡ ውጤታማ እንዲሆን ተዛማጅ እርምጃዎች መወሰድ አለባቸው። የዋጋ ግሽበትን በተመለከተ ቅድም ተነጋግረናል። የገንዘብ አቅርቦት ኢኮኖሚውን ለመደገፍ ከሚያስችል በላይ መሆን እንደሌለበት፣ ምርትና ምርታማነትን ማሳደግ ኢምፖርታንት መሆኑን አስምረንበታል። ሌላው ግን አገሪቱ ወደ ዲጂታይዜሽን የምትሄድበትን ፍጥነት መጨመር አለባት። የፔመንት ሲስተምን ፔመንት ፕላትፎርሙ መዘመን መቻል አለበት። ይሄ የከረንሲ አውትሳይድ ባንክስ የሚለውን በካሽ ቤዝ የሆነ ሶሳይቲን ወደ ዲጂታይዝ መሄዱ ለዋጋ ግሽበት የራሱ አስተዋጽኦ ይኖራል። ከዚህ በተጨማሪ ግን በኤክስቼንጅ በምንዛሬ ተመን ዙሪያ ላይ የሚደረጉ ለውጦች ሲኩዌንሳቸውን ጠብቀው መደረግ አለባቸው። ኢኮኖሚውን በተለይ ምንዛሬ ተመኑን በብላክ ማርኬት የሚወሰነውን ከብላክ ማርኬት ወደ ዋይት ማርኬት የማምጣት እርምጃ መወሰድ መቻል አለበት። አሳሪ ህጎች መቀነስ መቻል አለባቸው። ሌላው ግን ህገወጥነትን ኮራፕሽንን ለመቀነስ መንግስት ያለ ምንም ማወላወል በዚህ ላይ እርምጃውን አጠናክሮ መቀጠል አለበት። ወደ ተግባር መሸጋገር አለበት። ከፕሮሚስና ከቃላት በዘለለ ህገወጥነት ኮራፕሽን የመንግስት ወኛ ሳይኖሩ ብቻውን የሚደረግ ነገር አይደለም እና የራሱንም እንትን መፈተሽ መቻል እና በዚህ ደረጃ ላይ ራይ እርምጃ መውሰድ ይኖርበታል። ሌላው የተነሱ ጥያቄዎች አሉ። ዞሮ ዞሮ ግን የኢትዮጵያን ኢኮኖሚ ያሉበትን ችግሮች ከመፍታት አኳያ ሴንስ ኦፍ አርጀንሲ ሊኖር ይገባል። የታይም ሌግዘር ያለበት ሀገር አይደለም። በፍጥነት መሰራት አለበት። በዚህ ደረጃ የተጀመሩ የማክሮ ኢኮኖሚክ ሪፎርም እርምጃዎች ተጠናክረው መቀጠል መቻል አለባቸው። በተለይ በዋጋ ግሽበት፣ ውጭ ምንዛሬ፣ እንደዚሁም የበጀት ጉድለት፣ የንግድ ሚዛን ጉድለት ላይ በስፋት መሰራት አለበት። የስራ ፈጠራ ላይ መሰራት አለበት። ይሄም የናሽናል ዲጂታል ስትራቴጂውን ተግባራዊ ማድረግ ለስራ ፈጠራ ያግዛል። ቅድም ዶክተር ታደለ ያነሳዋል ኤስኤምኢስ ላይ ትኩረት አድርጎ መስራት አለ። የገንዘብ አቅርቦት አይደለም ብቻውን አይደለም ሶሉሽን የሚያመጣው። ስራ ሊፈጠር የሚችለው ኢንዱስትሪ እንደውም ያገሪቱ መጻኢ ዕድል የሚወሰነው በዚህ በአነስተኛ እና መካከለኛ ኢንዱስትሪዎች ነው። የግል ሴክተሩን ማበረታታት ይጠይቃል። ዞሮ ዞሮ ህብረተሰቡ ከኢኮኖሚ እድገት ተጠቃሚ መሆኑን ማረጋገጥ ያስፈልጋል። ባለፉት አመታት የኢትዮጵያ ኢኮኖሚ በ11% ለ10 እና ለ15 አመት አደገ ሲባል ነበር። ነገር ግን ህብረተሰቡ ከዚህ ተጠቃሚ አይደለም ሲል ነበር። በተግባርም ትክክል ነው። ስለዚህ የኢትዮጵያ ኢኮኖሚ ሰው ያየው በቀን የሚያድግ ኢኮኖሚ መሆኑን ማረጋገጥ ያስፈልጋል እንጂ እንደሌላው ከምሽቱ 6 ሰዓት በኋላ የሚያድግና ሰው የማያየው ሰው ተጠቃሚ የማይሆንበት ኢኮኖሚ ጥቅም የለውም፣ ዋጋ የለውም፣ ዲስኮንተንት ነው የሚፈጥረው። ስለዚህ መንግስት የህብረተሰቡን ተጠቃሚነት ማረጋገጥ መቻል አለበት። የኢኮኖሚ በአጠቃላይ በኖሌጅ መመራት አለበት። ኢትዮጵያ ውስጥ ትልቁ ችግር ኖሌጅ እጥረት ነው። ስለዚህ የኖሌጅ ለኖሌጅ የሚሰጠው ለፕሮፌሽን የሚሰጠው ጉዳይ ትኩረት ማግኘት አለበት እና ኖሌጅ የሚመራ ኢኮኖሚ ለማድረግ መጣጣር ያስፈልጋል። ሌላው ፖሊሲዎች ያረጁ ፖሊሲዎች ጥቅም የሌላቸው ፖሊሲዎች ግዛቸውን የጨረሱ ፖሊሲዎች አዳዲስ ፖሊሲዎችን ኢንትሮዲስ ማድረግ ያስፈልጋል። ኮረንት የሆነ የትሬድ ፖሊሲ ያስፈልጋል። አሁን ቅድም ተነስቷል ኤክስፖርታችን አድጓል ነው። ይሄ ዊንድፎል ያመጣው ወይም ደግሞ ዊንድፎል ሪዛልት ነው እንጂ ሰስተነብል የሆነ ነገር አይደለም። ሰስተነብል የሆነ 3 ቢሊዮን ኢዝ ኖት ቢግ ዲል። 3 ቢሊዮን ዶላር ለኢትዮጵያ ምንም ማለት አይደለም። አሁን ያለበት የትሬድ ዴፊሲቱ ከጂዲፒ አንጻር የአራውንድ 20% ነው። ይሄን እንኳን በግማሽ ለመቀነስ ገና 10 አመት ይጠይቃል። እና በትናንሽ ነገሮች ሳንኩራራ ዘላቂ የሆነ መሰረታዊ የሆነ ሰስተነብል የሆነ ነገሮችን መስራት ጠቃሚ ነው። አመሰግናለሁ።
ወደ ማጠቃለያው ኒድ ዶክተር ዮብ ተካልኝ እንግዲህ በስራ ኃላፊነቶ ብዙ ነገሮች ላይ ምላሽ ለመስጠት እንደሚያስቡ ይስማኛል። የሀገሪቱ ችግር እንግሩ ብዙና ውስብስብ ነው። እንግዲህ ያለንበት የኮሮና ወቅት ነው። ፖለቲካ አለመረጋጋቱም ቀላል ግምት የሚሰጠው አይደለም። ችግርና ተስፋን የመተንበይ ብቻ ሳይሆን ወደፊቱን ብሩህ ለማድረግም ምንድነው መደረግ ያለበት? እስኪ እዚህ ላይ እንዲያውም እርሶ በአንድ ወቅት ብዙ ጊዜ ችግሮች ላይ እንጂ ድሎቻችን ላይ እናተኩርም ማለቶን አስታውሳለሁ። እና እንግዲህ እድል ሲሉ ምናልባት ፖቴንሻል ማለቶን በማሰብ በተለይ ሁልጊዜ ችግር ብቻ የሚተነብዩ ውድቀትን ብቻ የሚያመላክቱ ትችቶችን መልሶ በመተቸት አግባብ የተናገሩ ይመስለኛል። ይሄን ነገር ሲሉ በእርሶ እይታ ያሉን ተስፋ ብቻ ሳይሆን በእጃችን ያሉ እድሎቻችን፣ አገሪቱ ያላት እድሎች ማለት ነው፣ እንደዚያ ሲሉ ምን ማለት ሆነው?
በጣም አመሰግናለሁ። ለልቤ ቅርብ የሆነ ነገር ነው ያነሳው። ይሄ ከየት መሰለ የሚመጣው ደረጀ? የኢትዮጵያን ኢኮኖሚ ማሻሻያ ስራ ስንሰራ የችግሩ መዓት ኦቨርዌልሚንግ ነበር። ተስፋ የሚያስቆርጥ ነው የነበረው። ጠቅላይ ሚኒስትሩ እንደሚያነሱት ደሞዝ መክፈል አለመቻል፣ የህዳሴ ግድብ ኮምፕሊትሊ ምኑ ጋር እንደምትይዘው ግራ የሚገባ ሁኔታ፣ የፕሮጀክቶች ኮስት ኦቨርራን በዚህ ደረጃ ደርሶ የፋይናንሻል ሴክተሩ ቀውስ ብቻ ሳይሆን ያ ወደ ኢኮኖሚ ውስጥ ገብቶ ሀገር ሊፈርስ እንደሚችል ስታይ ችግሩ ብቻ ተራራ ይሆንብሃል። ግን ችግሩን እያየ ኮሊ ዞር ስትል ደግሞ በዛው ልክ በርካታ እድሎች እንዳሉ ይታያል። እና አይ ቲንክ ከዛ ዲፐር ሪፍሌክሽን የመጣ ይመስለኛል። ብዙ ጊዜ ሰው ችግሩ ላይ ብቻ ሲያተኩር ልክ አይደለም የሚል ሀሳብ አለኝ። ከዛ የባሰ በርካታ እድል አለ። ኢትዮጵያ ኮሊ ብዙ ችግር ነበረው፣ ስብራት ነበረበት። ያ ስብራት ተጠግነዋል። የነበረበት የዋልዮሽ አዙሪት ከዛ ወጥቶ ኢኮኖሚው ሁን ሰስተነብል ሶሊድ ፋውንዴሽን እየተቀመጠ ይገኛል። አሁ የኮቪድ ኢምፓክት መጥቶ ነበር መሀል ላይ። እሱን ኢምፓክትም የተጽዕኖውን የተቋቋምንበትን መጠን ስታይ ምን ያክል ጠንካራ የሪፎርም ሰንድ ስራ ነው ማለት ትንሽ አሁን ከተነሳው ጋር የምናያየው የኤክስፖርት ማደግ ወይም አጠቃላይ የኢኮኖሚ እድገቱ ላይ ይመጣል የተባለ ተጽዕኖ መጠን መቀነስ በእድል የመጣ ነገር አይደለም። የፖሊሲ ኢኮኖሚ በእውቀት መመራት የተገኘ ውጤት ነው። ኮቪድ ኢኮኖሚ ላይ ሊያመጣ የሚችለውን ተጽዕኖ በደንብ አንብቦ ማየት፣ ያንን በፖሊሲ መከላከል በመቻሉ አስፈላጊውን እርምጃ በቁጥኝነት መውሰድ በመቻሉ ነው ኢኮኖሚው ተሰራው መጠን ሳይሆን ከዛ ባነሰ ሁኔታ የተጎዳውና ኤክስፖርቱ ኢንፋክት ማንሰራራት የቻለው። በቀጣይም ደግሞ ትልቅ እድሎች አሉ። ስለ እድሎቹ ስናስብ እንግዲህ ሰው በአካባቢው ያለውን ነገር ቢያይ ኢትዮጵያ ውስጥ ትንሽ ወጣ ብለህ ስታይ የምታየው ያልታረሰ መሬት ነው። የምታየው በ10% እየሰራ ያለ ፋብሪካ ነው። አትርፏል። 10% እየሰራ ነው አትርፍ ያለው ይላል። አለፍ ብለህ ስታይ ተወርቶ ማያልቅ የቱሪዝም ሀብት ነው የሚታይ። ትንሽ ነገር ብሰራ መስመር ውስጥ ብታስገባው ሊያመጣ የሚችለው አቅም ይታያል። ሌላ ዘርፍ ማይኒንግ ዘርፍን ብታይ 40-50 ዓመት ወርቅና ለፖታሽ ላይ ሰራን እንጂ ሌላው ሲወራ ነው የቆየው። ነዳጅን ጨምሮ ልቀጥል እችላለሁ። በአካባቢያችን እነዚህ የምናያቸው እና ህዝቡ ደግሞ የተማረው ወጣት ክትል ይሄ በየቦታው ካፌራ ቁጭ ብሎ አዳዲስ አፕ እያመረተ ያለው ወጣት የሚቀጥለውን ፌስቡክ የሚቀጥለውን አንድ ትልቅ አፕ ሊፈጥር የሚችል የሚቀጥለውን ኦቨር ሊፈጥር የሚችለው ወጣት ዲስንጌጅድ ሆኖ ተገልሎ ያለውን አቅም አሟጦ ኢኮኖሚ ውስጥ እንዳይሳተፍ ተገፍቶ የቆየ መሆኑን ስታይ እነዚህ ነገሮች የመደመር ሳቢ አንዱ ትልቅ ጣት ፓወርፉል ኖሽን የሚመስለኝ አንደኛ ነገሮችን ሁሉ እንደ ጉድለት ብቻ ማየት አለብን። ያለፈው ነገር ጉድለት አለበት፣ ከጉድለቱ ትማራለህ፣ እድሉንም ማየት አለብን። ሁለተኛ የተለያዩ አቅሞችን አንድ ላይ ስታመጣና ስታከማች ትራንስፎርማቲቭ ነው የሚሆነው። ይህንን ስታይ ደረጃ የሚያሳይህ ኢትዮጵያ ውስጥ ግን አልነካ ነው። አሁን ስለ ግሮስ ፖቴንሻል ይነሳል። ኢትዮጵያ ኢኮኖሚ እድገት በዚህ ይቀጥላል ወይ ለአመታት በደብ ልጅት አድርጓል ምናልባትም አሁን አቅሷል ይቆማል ይባል ነበር። ግን ሶርሶች ግሮዝ የምትላቸውን አስከስታይ እንግዲህ ሰፋ አድርጎ ማየት ነው አንዱ የእርገት ምንጩ አንድ ዘርፍ ብቻ መሆን የለበትም። ሰፋ አድርገህ ስታይ እና በደንብ ደግሞ ስታቅናቸው በደንብ ስትመራው ዘራይት ፖሊሲ የድራፍ ስትፈጥር በጥቅም ያልተነካ የኢኮኖሚ እድል እንዳለ ያሳያል። ይህንን መሬቱን ቆራርቶ የተቀመጠውን አርሶ አደር በኩታ ግጥም ስታገናኘው ምን ሊያደርግ እንደቻለ ወይም 15-20 የመስኖ ፕሮጀክቶች አሉ ተሞካክረው ሰርተው ያላለቁ እነዚህም ሰርተው ብትጨርስ ወይ የጀመርናቸው ስራ እናስገባ የነቀ ሄክታር መሬት ወደ ፕሮዳክቲቪቲ ሊመጣ እንደሚችል ያሳያል። ይህን ሳይ ነው እንግዲህ እና ወገኖችን ኢትዮጵያውያንን ስኪልስ ቱ ሉክ አት ኦፖርቹኒቲ ድሉንም ይቺ ነገር ተነስቶ ለማድረግ ለሁላችን የሚበቃ ትልቅ ዳቦ ለመጋገር እድል አለ። ኢቭን ያለፈው ነገር ላይ ዘጋ ያንድ ቆሎጃ ወርድ ያለ ይሄኛው ዳቦ ቆራጭ ላይ ደረሰ የሚለው ራሱ እኔ አስፈላጊ ለተረከ ይመስል ያ አስፈላጊ የሚሆነው ለያ ዳቦ ጋር ነው። አሁን እኮ ሳክነን ከሰራን ትልቅ እድል አለ። ስለዚህ አጋጣሚ ለውጪ ላለው ኢትዮጵያውያንም እንግዲህ ቪዲዮ ስለሆነ አጋጣሚ ልጠቀምዬ ነው ለቲን ዘውዶች ካላቸው ደውለው በየቦታው እየሰራ ያለውን ስራ እንዲነግሯቸው ቢጠይቁ ጥሩ ይመስላል። የህዝቡ ተሳሽነት ደግሞ ሌላው አቅም ይሰጥ ጉዳይ ነው። 30,000 ክላስ ለምሳሌ ኦሮሚያ ውስጥ ብቻ ባለፈው አንድ ወር ተኩል ሰው የራሱን ጡብ እያመጣ የራሱን ጉልበት አምጥቶ 30,000 ክላስሩምስ በገንዘብ ብትለካ ወደ 5.6 ቢሊዮን ብር ነው። ክልሉ የነበረው በጀት 1.4 ማለት እንግዲህ የክልሉን በጀት 3-4 ፎልድ የሚጨምር ጉልበት አቅም ሰው እንዳለ ያሳየ ነው ማለት ነው። ይሄንን ዌስት አናርገው ይሄንን ኦፖርቹኒቲ ስኳንደር አናርገው ነው እድሉን እንይ ለሁላችን የምትበቃ ትልቅ ሀገር አለችን ቢሎ ነገር ሁሌ ስለመሰሰው ነው ማለሰው። አሁንም አይ ቲንክ ይሄንን እድል ባገቡ ከተጠቀምንና እቺ ሀገር አይ ቲንክ ሶሊድ ፋውንዴሽን ላይ ከተሆን ልጆቻችን ለልጆቻችን የምንኮራባትን ኢትዮጵያ ማውረስ እንችላለን የሚል ሀሳብ አለኝ። አመሰግናለሁ።
እንግዶቻችን ከእርሶ ጋር የቀረቡት እንግዶችን ብቻ ሳይሆኑ ሌሎችም እዚህ ላይ ያልቀረቡ የኢኮኖሚስት ባለሙያዎች እና ሌሎችም ብዙ ጊዜ የሚያቀርባቸውም ትችቶች የሀገራቸውን እድገት በመጥላት ሳይሆን የተሻለ ሀሳብ ባለቤት በመሆናቸውም ወይም አገር የሚጎዱ የአፈጻጸም ችግሮችም በማየትም ሊሆን ይችላል። መንግስት ባለሙያዎችን የሚሰማበት መድረኮችን ቢያበዛ የሚለውም ነገር ብዙ ጊዜ ይነሳል። ይህ እንደሚደረግ ተስፋ ከማድረግ ጋር ወደ ዝግጅታችን ማጠናቀቂያ ስለሆነ እንሰናበታለን። አድማጮቻችን የተከታተላችሁት የኢትዮጵያ ኢኮኖሚ ወቅታዊ ገጽታን አስመልክቶ ከኢትዮጵያ ገንዘብ ሚኒስትር ደኤታ ዶክተር ኢዮብ ተካልኝ፣ ከኢትዮጵያ ኢኮኖሚስት ባለሙያዎች ማህበር ፕሬዚደንትና በአዲስ አበባ ዩኒቨርሲቲ ኢኮኖሚክስ ምሁር ዶክተር ታደለ ፈረደና የማክሮ ኢኮኖሚስቱ ባለሙያ ዶክተር ኢዮብ ተስፋዬ ጋር ያደረግነውን ውይይት ነበረ። እንግዶቻችንን በአሜሪካ ድምጽ ራዲዮ ስም አመሰግናለሁ። ደረጀ ደስታ ነኝ። ጤና ይስጥልኝ።